ይህ ፍኖተ ዴሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዴሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ ወርመጭቻችን። ዛሬ ሐሙስ ሐምሌ 22 ቀን 2013 ዓመተ ምህረት ነው። ፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ሐምሌ 22 ቀን 604 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ በኢትዮጵያችን ለዴሞክራሲ የሚደረገው ትግል ፈሪዞ ህዝብ በእኩልነት ካለ ስጋት መኖር እስካልቻለ ድረስ ሰላም በአፍ ብቻ እንጂ በተግባር የማትታይ ግዑዝ ሆና ትቀራለች። መንበረ ስልጣኑን ከህወሓት ወያኔ የተረከበው ኦህዴድ ወያኔ ስሙን ቀይሮ በዘረኝነት ህዝብን በተለይም አማራውን በምዕራቡ የአገራችን ክፍል እየፈጀ በሰሜኑ በሚካሄደው ጦርነት ሽፋን ሰጥቶት ይገኛል። በአገራችን የሚካሄደው የእርስ በርስ ጦርነት እየከፋ በመሄድ ላይ ነው። አሁንም ሁሉንም ያሳተፈ የሽግግር መንግስት እስካልተመሰረተና ህዝብ በነጻ ተወካዮችን እስካልመረጠ መከራችን እየተባባሰ እንደሚሄድ ሐቅ ነው። እንተባበር፣ ጠላት ወዳጃችንን እንወቅ። በዛሬ ዝግጅታችን በ2002 ዓመተ ምህረት ከኢሃፓ ለህዝብ ተላልፎ የነበረ ጥሪ፣ በ2005 ዓመተ ምህረት ለወጣቶች የተላለፈ ጥሪና ማንያውራ የነበረ በሚል በኢሃፓ በተከታታይ ከተዘጋጀው ክፍል 12ን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
ሰሞኑን ከወያኔው ቡድን ጋር ሲካሄዱ የነበሩ ጦርነቶች አሁንም የቀጠሉ መሆናቸውን የአገዛዙ ሚዲያዎችና ባለስልጣኖች ሳይቀር እየገለጹ ይገኛሉ። በአፋር አካባቢ በተካሄዱ ጦርነቶች ወያኔ ካሰማራቸው 3 ክፍለ ጦሮች መካከል አንደኛው ሙሉ በሙሉ መደምሰሱና ቀሪዎቹ 2 የወያኔ ቡድን ክፍለ ጦሮች ደግሞ የቀለብ የጥይትና መሰል የሎጂስቲክ እጥረት እንዳለባቸው ከተማረኩ የወያኔ ወታደራዊ አመራሮች ለማወቅ እንደተቻለ የአገዛዙ የሚዲያ ተቋሞች ዘግበዋል። ሁለቱን ክፍለ ጦሮች ለመደምሰስ ውጊያው እየተካሄደ መሆኑም ተነግሯል። ባለፉት 2 ቀናት ጎንደርና ወሎን ከትግራይ በሚያዋስኑ አካባቢዎች በወልቃይት፣ በዋግና በራያ ግንባሮች ከባድ ውጊያዎች ሲካሄዱ መቆየታቸውንና ወያኔ ከባድ ጉዳት ሽንፈት የደረሰበት መሆኑን የአማራው አካባቢ የኮሚኒኬሽን ቢሮ ኃላፊ ገልጿል። የወያኔ ቡድን የሚያስተላልፈው ከፍተኛ ቁጥር ያላቸው ወድሚያቸው ከ18 በታች የሆነ ህጻናትንና ሰላማዊ ሰዎችን ሲሆን በርካታዎቹ በጦርነቱ የተገደሉ መሆናቸውም ተገልጿል። በአንጻሩ በወያኔ ቡድን አመራር በኩል እርስ በርስ የተጣረሰ መግለጫ ሲሰጥም ተሰምቷል። ጌታቸው ረዳ ለትግራይ የሚዲያ አካላት በሰጠው ቃለ ምልልስ በአንድ በኩል በሁሉም ግንባሮች ወደፊት እየገሰገሱና ቦታዎችን እያዙ መሆናቸውን በመጥቀስ ከጦርነት በስተቀር ሌላ አማራጭ እንደሌለ ሲገልጽ በትዊተር ባስተላለፈው መልእክት ደግሞ የትግራይ ህዝብ ጸጥታ ከተከበረ የመብራትና የሌሎች አገልግሎቶች ከተመለሱ ለመደራደር ዝግጁ መሆኑን ይገልጻል። በሌላ ዜና የወልዲያ ከተማ የተረጋጋችና ሰላም መሆኗን የከተማው አስተዳደር የገለጸ ሲሆን ነዋሪዎችም ይህንን አረጋግጠዋል። ሰሞኑን በወያኔ ቡድን አስተኛ ወሬና አሉባልታ ተደማቅተው ከተማውን ለቀው ሄዶ የነበሩ ነዋሪዎች ወደ ቤታቸው እንዲመለሱ ጥሪ እየተደረገላቸው ነውም ተብሏል። በትግራይ በኤርትራ ስደተኞች ላይ እየደረሰ ያለውን ግፍና እንግልት በመቃወም በአዲስ አበባ የሚኖሩ የኤርትራ ስደተኞች ሐሙስ ሰላማዊ ሰልፍ አካሂደዋል። ስደተኞቹ ተቃውሟቸውን ያሰሙት በተባበሩት መንግስታት የስደተኞች ድርጅት መስሪያ ቤት ፊት ለፊት ሲሆን ትግራይ ውስጥ በኤርትራ ስደተኞች ላይ እየተፈጸመ ያለው ጥቃት እንዲቆም የሚጠይቁና ሌሎችን መልእክቶችን የያዙ መፈክሮችን አሰምተዋል። የዓለም አቀፉ ድርጅት ስደተኞች የሚደርሰባቸውን ግፍ እንዲያስቆምላቸው ጥሪም አስተላልፈዋል። አገዛዙ ራሱ ያዘጋጀው የድጋፍ ሰልፍ ካልሆነ ሌሎች ተቋማቸውን በምንም መልኩ መግለጽ በማይችሉበት በአዲስ አበባ የኤርትራ ስደተኞች ተቃውሞ አደረጉ ማለት ቀላል ቀልድ ነው የሚሉም አልጠፉም። ሰሞኑን በአፋርና በሶማሌ ወሰን የአፋር ታጣቂዎች በሶማሌ ተወላጆች ላይ አካሄዱት የተባለውን ግድያ በመቃወም በጅጅጋ ከተማ ሰላማዊ ሰልፍ ተካሂዷል። ባለፈው ሳምንት በሶማሌና በአፋር ሚሊሻ ኃይሎች መካከል ጦርነት መቀስቀሱና ከሁለቱም ወገን በርካታ ሰዎች መሞታቸው ታውቋል። የሱዳን ጦር በኢትዮጵያ ድንበር አካባቢ ወታደራዊ ሰፈሮችንና ድልድዮችን ለመገንባት እንቅስቃሴ እያደረገ መሆኑን ያገዛዙ ቃል አቀባይ አስታውቋል። ባለስልጣኑ ሱዳን ከዚህ ድርጊት መቆጠብ አለባት ከሚል ማሳሰቢያ በስተቀር አገዛዙ ምን እርምጃ ሊወስድ እንደሚችል አልገለጸም። ሰሞኑን ኢትዮጵያን ለጎበኙት ለተባበሩት መንግስታት ድርጅት ምክትል ጸሐፊና የድርጅቱ የፖለቲካና የሰላም ዘርፍ ኃላፊ ለሆኑት ሎረዝ መሪ ዲ ካርሎ በሱዳንና በኢትዮጵያ ወሰን በኩል ስላለው ሁኔታ ማብራሪያ የተሰጠ መሆኑም ተገልጿል። በጋምቤላ በጎርፍ ምክንያት የተፈናቀሉ ሰዎች ከ11,000 በላይ መሆኑን የጋምቤላ አካባቢ ባለስልጣኖች ገልጸዋል። ለተፈናቃዮቹ እርዳታ ለማቅረብ የጋምቤላ አስተዳደር አቅም የማይፈቅድ በመሆኑ የፌዴራሉ አገዛዙ አስቸኳይ እርዳታ እንዲያደርግ ተጠይቋል። ተፈናቃዮቹ ምንም አይነት መጠለያ ያልተሰራላቸው በመሆኑ በወቅቱ ዝናብ ምክንያት ከባድ ችግር ላይ መሆናቸውም ተነግሯል።
በመጨረሻም ባለፈው ሳምንት በቱኒዚያ በተከሰተው ቀውስና ህዝባዊ ቁጣ ምክንያት ሚኒስትሮችን በሙሉ አባረውና ፓርላማውን ከስራ ውጪ አድርገው ሙሉ ስልጣን የተቆጣጠሩት የቱኒዚያው ፕሬዝዳንት የሀገሪቱን ገንዘብ በሙስና ዘርፈዋል ያሏቸውን 460 ባለሀብቶች ገንዘቡን እንዲመልሱ ካለበለዚያም ዘብጥያ እንደሚወርዱ አስጠንቅቀዋል። ባለሀብቶቹ ዘረፉ የተባሉትን ገንዘብ በሚቀጥሉት 10 አመታት ትምህርት ቤቶችን፣ ሆስፒታሎችንና ለህብረተሰቡ የሚያገለግሉ የተለያዩ ግንባታዎች ላይ በመዋል እዳቸውን እንዲከፍሉ እንደሚደረጉም ታውቋል። በተጨማሪም ነጋዴዎች አላግባብ የቆለሉትን የሸቀጥ ዋጋ እንዲቀንሱና እቃዎችን አላግባብ በማከማቸት የሚፈጥሩትን እጥረት እንዲያቆሙ ፕሬዝዳንቱ አስጠንቅቀዋል። የተቃዋሚ ፓርቲዎች የፕሬዝዳንቱን ስልጣን ጠቅሎ መያዝ መፈንቅለ መንግስት ነው ብለው ከሰው ህዝቡን ለተቃውሞ ሰልፍ እንዲወጣ ጠይቀዋል።
አድማጮቻችን ለለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
አድማጮቻችን በማስከተል የምናሰማው ጥሪ ከኢሃፓ ለህዝብ የተላለፈው በ2002 ዓመተ ምህረት ከ11 ዓመታት በፊት ነበር። ጊዜው እንጂ ምንም የተለወጠ ነገር የለም። አዋጅ አዋጅ! አስቸኳይ ጥሪ ለኢትዮጵያ የኢትዮጵያ ህዝብ! ወደ ሀገራችን ኢትዮጵያ ህልውና ላስከፊ አደጋ ከተጋለጠ 19 ዓመት ደረሰ። ነገ ሁኔታዎች ይሻሻሉ ይሆናል በሚል ስንጠብቅ አንዳንዴም ለወያኔ አደናጋሪ ልፈፋ ጆሮ ሰጥተን ስንደናገርና ለወያኔ አገዛዝ ሰለባ ስንሆን ዓመታት አለፉ። አደባባይ ኢየሱስ፣ አንዋር መስጊድ፣ አሰቦት፣ አርባ ጉጉ፣ ወተር፣ አረካ፣ ምስራቅ ወለጋ፣ ጋምቤላ፣ ኦጋዴን፣ አዲስ አበባ 1997 ስንት ሺህ ህይወት ገበርን። ከ35000 ያላነሱ ወገኖች ከቃሊቲ እስከ ዝዋይ፣ ከዲዴሳ እስከ ብር ሸለቆና ሸዋሮቢት ወዘተ ዛሬም ታግተው ስቃይን እየተቀበሉ ናቸው። ከትናንት ዛሬ መከራችንና ፍዳችን እየተባባሰና እየከበደ በመሄድ ላይ ነው። የወያኔ ዘረኛ አገዛዝ በተለይ አማራውንና ኦሮሞውን ለመሰባበርና ለማድቀቅ ይሁነኝ ብሎ በጭካኔ እየፈራ ያለ መሆኑ ዛሬ የማያውቅ የለም። አገራችን ባለፉት 19 ዓመታት ደረሰባት ሁሉ ተጠያቂው የወያኔ አገዛዝ መሆኑን ሁላችንም እናውቃለን። አዋጅ አዋጅ የደበሎ ቅዳጅ ማለቱን አስገዳጅ ያደረገው የዛሬ ሁኔታ የሀገራችንን መሸጥ ይመለከታል። ሌላው በደልማ ደርሶብናል፣ ደምተናል፣ ሀገር ስትዋረድ ስትገነጠልም አይተናል። ድምጻችን ተሰረቀ፣ ምርጫ ተጭበረበረ ባሉ ወገኖች ሲፈጁ አይተናል። የኑሮ ውድነት አድቆናል፣ ግማሽ ሚሊዮን በላይ ዜጋ መንገድ አዳሪ ሲሆን መቀበሉን ተገደናል። ረሃብ ጠብሶናል፣ የወያኔ ካድሬዎች ሲዘባነኑብን መቀበል ግድ ሆኖብናል። የዘረኞችን ግፍ ሁሉን ችለን ባይተናል። አልፎም ወያኔ ለጦርነት ሲማግደን ተማግደን በአንድ መቶ ሺህ ደረጃ በባድሜም በሶማሊያም አልቀናል፣ ተሞኝተናል። ሐቁ ይህን ነገር ከተባለም ወያኔን ተፋልመን ተሰውተናል፣ ታስረናል፣ ስየል ተቀብለናል። የምብኝን ሰንደቅ አውለብልበን የትግልን ሻማ አለኩሰን ቆይተናል። ያመናቸው ሲከዱን፣
ይመሩናል ያልናቸው ሲጥሉን ተስፋ የጣልንባቸው ለቀቢጣ ተስፋ ሲዳርጉን እግዚኦ ይያልንና ነገ ይሻሻል ይሆናል ይያልንም ቆይተናል ምን ያልቻልነው ምን ያልተሸከምነው ውርደትና መከራ አለ ትዕግስታችን ያተረፈው ነገር የለም መጨመታችን የቀነሰልን መከራ የለም ስቃያችን ተባባሰ እንጂ ጀግናው የኢትዮጵያ ሕዝብ ሆይ ውድ አገራችን ነጻነቷን ጠብቃና ተከብራ የቆየችው በትግልና በመስዋዕትነት ነው በልጆቿ የደም ግብር ዛሬ ሀገራችን ህልውናዋን ጠብቃ ወያኔ ከዘረጋባት ወጥመድ ማምለጥ የምትችለው ዜጎቿ ከጥፋት ሊያድኗት ተባብረው ከተነሱ ነው ሌላ መንገድና መፍትሄ የለም በስልጣን ያለው ጠባብ ብሔረተኛና ዘረኛ አገዛዝ ኢትዮጵያን ሊያወድም የመጣ ነው መለስ ዜናዊ ስብሐት ነጋና መሰሎቻቸው ጸረ ኢትዮጵያ ናቸው ኢትዮጵያን አመረው ይጠላሉ አማራውንና ሌላውን ህዝብ ማውደም ማዋረድ ይፈልጋሉ የብሔረሰባቸውን የበላይነት ማረጋገጥ ይመኛሉ ከዚህ ሌላ ግን የወያኔ ቡድን ህዝብን መጥላት ብቻ ሳይሆን ንቋል በኃይል አፍኜ እድሜ ልክ እገዛለሁ ብሎ ያምናል በመደለልና በሆድ በመግዛት ብዙዎችን አንበረክካለሁ ተለጣፊና ሎሌ አደርጋለሁ ብሎ ተነስቷል ሙከራውም ውጤት አልባ ቀረ ማለት አይቻልም የወያኔ ቡድን ዘረኛ እብሪት ከመሬት ተያይዞ በመጀመሪያ ሲከሰት የጎንደርን መሬት ጸለምትን ዛሬ ምዕራብ ትግራይ የሚለውን ወልቃይትን ሁመራን ጨምሮ ጠገዴንና እስከ አብደራፊ ድረስ ያለውን መሬት የትግራይ ብሎ ተቀለለ ይህን በተመለከተ የተከሰተው ተቃውሞ አፍአዊ ብቻ ከመሆን ባለማለፉ ወያኔ በእብሪቱ ገፋበት ለትግራይ ግንጠላ እቅዱ በመዘጋጀትም በዚህ መልክ ከሱዳን የሚዋሰን ሆኖ ቁጭ አለ ከወሎም እንዲሁ መሬት ዘረፋውን አጧጧፈ ከራሱ ክልል ውጪ ኢትዮጵያ ብትሸነሸን ግድ የለሹና የግንጠላን አንቀጽ ሕገ መንግሥት በሚለው ሰነዱ ያስገባው ወያኔ ሱዳንን አግባብቶ ለመያዝ በሚል በስንት ደምና ሕይወት ተከብሮ የቆየውን ሰፊ መሬት ለሱዳን አሳልፎ ሰጥቶ እነሆ ዛሬ ስንቱ ጀግና ሕይወቱን በገበረባት ቋራ የሱዳን ጦር ሰፍሮ ይገኛል ይህን በተመለከተም በቂና የጎሳ ተቃውሞ እንዳይደረግ ሻጥር ፈጽሞ ሕይወቴን ለአገሬ የሚል ዜጋ ያለቀ አስመስሎ ታሪካዊ ክህደትን ፈጽሞ አዋረደ ረሃብ በሽታ መከራ ስቃዩ ያክትም ማለቱ ተገቢ ቢሆንም ዛሬ የአገራችን ኢትዮጵያ ተጋፍጣ ያለው ሁኔታ ከመቼውም ጊዜ የተለየና የአገራችንን ህልውና የሚመለከት ነው የመለስ ዜናዊ ቡድን አገራችንን በጠራራ ፀሐይ ለባዕዳን እየሸጠ ነው ይባስ ብሎ በአባይ ወንዝ የተነሳ ለዘመናት ኢትዮጵያን ለመውጋት ወይም ለማዳከምና ለማበጣበት ስትጥር ለቆየችው ግብፅም ሳይቀር ያውም በባህር ዳር መሬት መሸጡን ቀጥሏል ይህ ከሃዲና ዘረኛ ቡድን የኢትዮጵያን የኃይል ማመንጫ ተቋሞች ለግብፅ ሊሸጥ ተነስቷል እየተባለም ነው በአባይ ውሃ አጠቃቀም ላይም ከሃዲው መለስ ዜናዊ ከግብፅ ጋር ስምምነት በመፈራረም የኢትዮጵያንና የሌሎች የአባይ ተፋሰስ ሀገሮች ብሔራዊና ፍትሐዊ ጥቅምን አሳልፎ ሰጥቷል ከሁሉም የከፋው ግን ለዘመናት ነጻነቷን ጠብቃ የቆየችው ኢትዮጵያ በካዲው ወያኔ አማካይነት ለአዲስ አይነት ቀኝ አገዛዝ ቀስ በቀስ እየተዳረገች እየተሸጠች መሆኗ ነው ለመሬቶቿ በባዕዳን ተይዘው ምርቶቿ ወደ ባዕድ እየተጓጓዙ ሕዝቧ ምግብም ክብርም ተነፍጎ የሚሰቃይበት ሁኔታ እየተፈጠረ ነው። የኢትዮጵያ ሕዝቦይ መከታ ጋሻዬ እናቴ ያልናት ኢትዮጵያ በካሃዲ የወያኔ መንጋ ስትሸጥና ስትዋረድ እስከ መቼ በዝምታ እናያለን? ከዚህስ የበለጠ ውርደት ከየት ሊመጣብን ይችላል? ሀገራችንን ካጣናት በምንስ እንተካታለን? ወያኔ በከፋፍለ ግዛ እርስ በርስ አጋጭቶን ሁላችንም ሀገር አልባ ሊያደርገን ቆርጦ ከተነሳ ውሎ አድሯል። የኢትዮጵያ ታሪካዊ ጠላቶች ከሆኑና የዚችን የጀግና ሀገር ውርደት ከሚመኙ ጋር ባንዳ ወያኔ ገጥሟል። አደብ ይገዛል። ኢትዮጵያዊነት ያድርበት ይሆናል ተብሎ የሚጠበቅ ቡድን አይደለም። በወያኔ የተጀመረው የአገር ሽያጭ ብዙ ሳይጓዝ ባጭር መቅጨት ያስፈልጋል። አገር ውስጥም ሆነ በውጭ ያለው ኢትዮጵያዊ በዚህ ሀገር አድን ዘመቻ መሰለፍና መተባበርም አለበት። ዝምታና ቸልተኛነት ለወያኔ ቡድን ጠቅሞ ኢትዮጵያን ያጠፋል። ስለዚህም ያባ በዚህ ታሪካዊ ወቅት ለኢትዮጵያ ሕዝብ የሚያስተላልፈው ጥሪ ሀገራችንን ለማዳን ለማስከበር እንነሳ የሚል ነው። አገራችን ተሸጣ ሳታልቅና በገዛ አገራችን ቀኝ ተገዢ ሳንሆን በፊት መነሳትና መቃወም አለብን። እያንዳንዱ ዜጋ ሊወስድ የሚችለው እርምጃ ብዙ ነው። በወያኔም ሆነ መሬታችንን ሊቀሙን በተነሱት ላይ ተገቢውን እርምጃ መውሰዱ የወያኔን እቅድ በእንጭጩ ያስቀረዋል። ያባ ለአገር አድን ትግሉ ዝግጁ ከሆኑት ጋር ሁሉ ለዚህ ግዳጅ በመተባበር ሊታገል ዝግጁ ነው። በባዕድ ሀገር ያሉ ዜጎችም ይህንን የወያኔ ክህደት እያጋለጡ ሀገርን ለማዳን ሊዋደቁ ለተዘጋጁት ሙሉ ድጋፍን እንዲያደርጉ ቁጭቱና ኡታው በተጨባጭ ተግባር ሀገር አድን ትግሉን በመርዳትና በማገዝ እንዲተካ ያሳስባል። ኢትዮጵያ የምትገኝበት ሁኔታ ከበፊቱ ሁሉ የተለየ ነው። ባዕድ ወሯታል። ባዕዳን መሬቷን እየተቀራመቱት ናቸው። ከሃዲና ባንዳ ቡድን ሰፍሮባታል። ሀገራችንን ለማዳን አምጸን እንነሳ። ልንወስድ የምንችለውን እርምጃ በተናጠልም ሆነ በጋራ እንውሰድ። የኢትዮጵያ ጀግና ልጆች ዛሬም አሉ የሚለውን መልእክት ለወያኔም ለወራሪዎችም እየቀጣን እናስተምራቸው። ኢትዮጵያን እናድን።
የትግላችን አንደኛ የጀርባ አጥንት መሰረቱ የወጣቱ የጀግንነት ትግል ነው። ኢህአፓ ትላንት ከትላንት ወዲያ እንዳደረገው ሁሉ ዛሬም ሆነ ወደፊት የኢትዮጵያን ህዝብ በተለይም ተኪና የወደፊት ሀገር ተረካቢ የሆነውን ወጣት ትውልድ ለትግል በሚቀሰቀስበት ወቅት የሚያስተምረው የቅርብ ዘመዶቹንና ህዝቡንም ጭምር የሚያኮራ ጀግንነትን የተላበሰ ድርጊቶችን እንዲያከናውን ነው። የድርጊቱ ደግሞ በሂደት ላይ ያለው ብቻ ሳይሆን ትግሉ ስኬታማ ከሆነም በኋላ ለሚቀጥለው ተግባር የወደፊቱም ትውልድ ባህሪያነት የሚመለከተው ነው። የሰው ፍጡር ዘላለማዊ ባለመሆኑ ክንድን መንተራሱ አይቀርምና ኢህአፓ ከሚያደርጋቸው ትግሎች ባካበታቸው ተሞክሮቹ ላይ በመመስረት ለወጣቱ አጥብቆ የሚገልጸው የገድል ታሪኩን ከመጽሐፍ ተገናኝቶና ከመቃብሩ በላይ ተጽፎ ለዘላለም እንዲኖር የሚያደርግ አኩሪ ታሪክ እንዲሰራ ማስተማር ነው። ኢህአፓ ይህን የመሰለ ትምህርት ሲሰጥ ደግሞ ፈንጠር ብሎ ለብቻው ከህዝቡ ራሱን ነጥሎ ራሱ የማያደርገውን የሚሰብክ ሳይሆን በተግባር ምሳሌነቱን በማሳየት እንደሆነ በአመራር አካል ብቻ ሳይሆን በተለያዩ ርከኖች ኃላፊነትን የተረከቡ በርካታ አባላቱና ደጋፊዎቹ ጭምር በግንባር ቀደምትነት እየታገሉ በማታገልና ውዴታቸውንም ለመሰዋትነት በማቅረብ እንደነበረ ምስክር አቀርቡ ብሎ የሚሟገተው እንደሌለ በሙሉ እርግጠኝነት የምንናገረው ነው። ታዲያ ጀግንነትና የጀግንነት ትግል ስንል ምን ማለታችን ነው? አዎ ጀግንነት ስንል ሌላ ሳይሆን መሰረታዊነት ያለው የማንነት መገለጫ የሚያመለክተውን ማለታችን ነው። ይህ ዘርዘር ተደርጎ ሲተነተን የሚገለጸውም ደግሞ ከፍተኛ ወጋ ላላቸው እንደ ነጻነት፣ የሰባዊነትና የህይወት ክብርነት፣ ፍትህና እኩልነት፣ ህዝባዊ ፍቅርና ሀገር ወዳድነት ለመሳሰሉ እሴቶች ቆርጦና ያለመታከት ለመታገልና በትክክሉ ሂደት ለሚከሰቱ ማንኛውም አደጋዎች እንዳመጣጣቸውና እንደሁኔታው የመከቱ አስፈላጊ ሆኖ ሲገኝም መስዋዕትነትን መክፈል ዝግጁ መሆን ነው። የሁኔታ የሚመሰረተውና የሚገነባው ደግሞ ተደጋግሞ እንደተገለጸው በማሰብ ችሎታ፣ በብልህነት፣ በአእምሮ መዳበር፣ በአስተዋይነት ወይንም በአርቆ ሐሳቢነት፣ በጥንቃቄና በፍትህ ግንዛቤዎች ላይ ነው። ከነዚህ ሴቶች ውስጥ ከፍተኛ ዋጋ ያላቸው ሴቶች ይመነጫሉ። ለነዚህ ሴቶች ውበትና ህይወት እንዲኖራቸው፣ ለህብረተሰቡም ጠቀሜታ እንዲኖራቸው በጀግንነት ለመቆምና ለመታገል ማንኛውም ዜጋ የነዚህን ሴቶች ውስጣዊ ምንነት ሊገነዘባቸውና ይዞታቸውን ለመረዳት ጥረት ማድረግ ይጠበቅበታል። ጀግንነትና ድፍረትን ተመሳሳይ አድርጎ ማቅረቡ በብዙ ቦታ የተለመደ ቢሆንም ልዩነት ያላቸው መሆኑ ወጣቱ ዜጋ እንዲያውቃቸው መጣሩ በጣም የትግሉን ፈር በሚገባ ለማሳየት የሚጠቅም ነው። ድፍረት የፍራቻ ተቃራኒ ሲሆን ጀግንነት ግን ፍርሃትን ከግንዛቤ የሚያስገባና ይህንን ለመቋቋም ፍላጎት መኖርን የሚያመለክት ነው። ጀግንነት ሚዛናዊነትን ከግምት ከማያስገባ ጀብደኝነት የሚቃረን ነው። ምክንያቱም ይህንን አይነት ጠባይ ያለው ዜጋ አላማውን ለማስተካከል ሲል ብቻ ለአደጋ ራሱን ባለ አላስፈላጊነት የሚያጋልጥ ብቻ ሳይሆን የድርጊቱን ጥቅምና ጉዳት ሳያመዛዝን ተግባራዊ ለማድረግ ችኩልነት የሚያጠቃው ሲሆን የንቅስቃሴዎቹ ጠንቅ ደግሞ ለሌላውም የሚተርፍ በመሆኑ ነው። ለዚህም ነው ካለፉ ታሪኮች የተገኙ ተሞክሮችን ከወቅቱ ሁኔታ ጋር በማገናዘብ በምሳሌነታቸውም ሊገለገልባቸው ምንጊዜም ዝግጁነቱን መጠየቁና ማወቅን ማስተዋል የሚገባው። ያፋ የሁኔታ በወጣቱ አምሮ እንዲጸንሱ ሁሉም ያላሰለሰ ጥረት ያድርግ ቆይቷል። አሁንም በቅርቡ በሚያደርጋቸው የተነሱና የነታገል ጥሪዎች ጋር በማያያዝ የጀግንነት ጥያቄ የሚንጸባረቅባቸው በዚሁ ምክንያት ነው። ጀግንነትን ያልተላበሰ ትግል ካሰቡት ግብ ሊደርስ አይቻለውምና ይህንን የትግል እንቅስቃሴውን በበጎ የማይመለከቱ አልፎ ተርፎም እንቅስቃሴ ስለማድረጉ ጥርጣሬን የሚነዙ ከታሪክ ትቢያ የተጠሉና ሚናቸው ኢምንት የሆኑ የታሪክ አተላዎች እየተነዙ መሆናቸውን ለመታዘብ ተገደናል። አሳዛኝ የሆነ ክስተት፣ በጊዜም ሊታረም የሚገባው ክስተት። ወጣቱ ትውልድ ከነዚህ የታሪክ አተላዎች የህዝብ ትግል እያየለ በሚመጣበት ወቅት ከጠላት ሰፈር የሚነዙ ናቸውና በጥሞና ሊከታተላቸው ይገባል። አስፈላጊው ምርዳታ ሊለገስለት ይገባል። የኢትዮጵያ ህዝብ ትግል የደርግ አገዛዙት ቆያኔ ከተተካ በኋላ የሰላማዊ ትግል ይዘቱና ዘርፎቹን በቅጡ ካለመረዳት ወይንም ደግሞ ዲሞክራሲያዊ ስርዓት በተመሰረተባቸው ሀገሮች ያለው መንግስት የራሳቸው መሆኑን በተቀበሉበት ሁኔታ እርምት እንዲያደርግ የሚደረጉ ሰላማዊ እንቅስቃሴዎችን በወያኔ በላይነት ባለ የፖለቲካ ምህዳር ጋር በማምታታት ወያኔን በተለያዩ ደረጃዎችን በተለይም በትጥቅ ስልት እየተጋፈጡ ያሉትን የጀግንነት ተግባራቸውን የሞኝ ተግባር አልፎም ተርፎም ዘመናዊነት የጎደለው በማለት የማጥላላት ዘመቻ የሚያደርጉ ለማየት የተገደድንበት ሁኔታ እንደነበረ የሚታወስ ነው። የሁኔታ በተለይ የህዝቡ እንቅስቃሴ ሊፈነዳ በተቃረበበትና የሚፈነዳ መሆኑ ከግምት ሲገባ ይህ አይነት ጫጫታ ባሁን ወቅት መሰማቱ ማሳዘን ብቻ ሳይሆን በርግጥም ወዴት እየሄድን ነው የሚል ጥያቄም እንድናነሳ የሚገፋፋን። እነዚህ ክፍሎች ከወያኔ ተቃዋሚ ጎራ የተሰለፉ ለመሆናቸው ቀንና ለሊት ሳይታክቱ ቢለፍፉም አወቁትም አላወቁትም የድርጊታቸው ለውያን አንባገነን ድርጊቶቹ ከማስወገድ ይልቅ ቀጣይ እንዲሆን ረግረጉን የበለጠ እንዲመቻች አስተዋጽኦ ያበረክቱ ይገኛሉ። ተግነቱ በዚህን ቅስቀሳቸው በህዝቡ ዘንድ ተቀባይነት ያጡ በመሄዳቸው እንደሚታሰበው ሀያልነት ተላብሰው ጠንክረው ለመውጣት አለመቻላቸው በተጨባጭ እየታየ በመሆኑ የታጋዮችን የትግል ጽናት ሊያደበስሰው አልቻለም። ወያኔ ፍራት በህዝባዊ ትግል ለማስወገድ የሚደረገው እላስጨራሽ ትግልም ሊያኮላሹ አልተቻላቸው። በራሳቸው እምነትና የትግል ስልት ወዳጅ በማለት የሚጠሩትን ወያኔ በመቃወም ፋንታ ከሱ ጋር ተዳብለው የነሱን የትግል ስልት ያልተቀበለውን ሁሉ በጅምላ ሲቃወሙ ህዝቡ ታዘባቸው እንጂ ትጋፉን አልቻላቸው። እዚያ ካሄዳቸው የፈለጉትን ዳውሩ ድግና ፈጣሪ ሳይሆኑ ህዝቡ ጸጥለጥ ብሎ ሰባዊነቱን አዋርዶ በወያኔ የሚበዘበዝ ፍራት በቀጣይነት እንዲኖር የሚያደርጉ ለመሆናቸው ህዝቡ ተረጋግጠለት እንጂ ተሳስቶ ለነሱ ቅስቀሳ አምሮውንም ሆነ ልቡን አልከፈተላቸው። ራሳቸውን ማንነታቸውን ለምንስ እንደቆሙ በድርጊቶቻቸው አጋለጡ እንጂ ባመኑበት ስልክ እንኳን አንዲት ስንዝር ወደፊት ለመራመድ ያልተቻላቸው ክፍሎች ሆነው አገኛቸው እንጂ ስህተቶቻቸውን እንዲያርሙ እንኳን ለማድረግ ግዜ አላጠፉላቸው። ይህ ሁሉ ጥረታቸው ወጣቱና ተተኪው ትውልድ ነጻነቱን ለመጎናጸፍ መብቱን ለማስከበር በተለይም ደግሞ የሀገሪቷንና የህዝቧን ወደፊት ዕጣ ፈንታ በጋራ ለመወሰን የሚችልበት የፖለቲካ ምህዳር ለመፍጠር በጀግንነት መታገል ሲጀምር በወያኔና በገነባው ፍራት ላይ የተቃጣው የማስወገድ ግፊት እነሱንም የሚጠራርጋቸው መሆኑን ከማወቃቸው የተነሳ ነው። እዚህም ነው ተቀባይነት የሌለው ምኞት ነው ተብሎ የሚነገረው። አጥብቆ መታገል የሚያሻውም በዚሁ ምክንያት ነው። ለዚህም ነው የባለ አባታዊ ፍራትንም ሆነ የደርጎት ታድራያን ባገነን አገዛዝን ለማስወገድ ወጣቱ ትውልድ በአባላትም ሆነ ደጋፊነት የተጫወተው ጀግንነት የተሞላበት ሚና በአሁኑ ወቅት እንዳይደገም ኮዲዩ የሰለቸና የጠነዛ ፖለቲካቸውን ሲያራምዱ የሚገኙ ተወደደም ተጠላም የዚያን ግዜ ተመክሮ በወያኔ ላይ የማይደገምበት ምንም ምክንያት ሊኖር አይቻልም። የታሪክ ሂደት ነውና ሊገድቡት የሚችሉትም አይሆንም። በበኩላችን ጀግናስነት ከራስ ጥቅም ይልቅ የህዝብንና የሀገርን ጥቅም በማስቀደም የሚታገል ማለታችን ነው። ለግልዝና ራስን ማያመቻች የህዝብ ደስታው የህዝብ ደህንነት ኩራቱ የህዝብ ነጻነት መጎናጸፍ የመንፈስ ደስታ የሚሰጠው መሆኑን መሰረት በማድረግ መታገልን የሚያመለክት ነው። ጀግናስነት ሲቪል ወንነት የተላበሰ ለፍትህ ለእኩልነት መረጋገጥ የሚታገል ነው። ጀግና ፍራቻን ያሸነፈ ጠላት ጠንካራ ነው ብሎ የማይርበተበት የማይቻል መስሎ የሚታይን ይቻላልን መርሁ አድርጎ በጽናት ታግሎ የሚያታግል እየታገለ የሚያደራጅ ተደራጅቶም እያስተባበረ የሚያታግል ማለት ነው። ጀግና ስለ ትግል ስልትን ካሰላንታ የማይገጥም ማንም ኢትዮጵያዊ በፈለገው የመታገያ መስክ ጸንቶ እንዲታገል የሚሞክር እገዛና ትብብር ሲያስፈልግ በተግባራዊነቱ ጥሪ የማይሻ ታጋይ ነው። ይህ ብቻ አይደለም የትግሉን ብርት የት እንደሆነም የሚያሳይ ነው። ጀግና የማይሰበር ጽኑ ፍላጎትና ተስፋ ያለው ከጨለማው በስተጀርባ ሁሌም ብርሃን የሚታየው ከዛ ለመድረስም ያለመታከት የሚታገል ነው። በመሰረቱ ጀግና ለመልካም ሥራ ትምህርት ሰጪ የሆነ ሁኔታን የሚገልጽ ነው። ይህ ማለት አሉታዊ ትምህርት የሚሰጡ የሉም ማለት አይደለም። ጀግና በመሰረቱ ጥሩ ተግባር ለማከናወን ዝግጁነትን የሚጠይቅ ነው። ህብረተሰባችንን በመልካምነት የተቀበላቸውን መርህን ከራሱ ጋር አዋህዶ መንቀሳቀስና የሚያስከትለውንም ጉዳት በጸጋ ለመቀበል ዝግጁነቱን የሚጠይቅ ነው። አደጋ የሌለው መስዋዕትነት የማይጠይቅ ጀግንነት የሚታሰብ እንዳልሆነ የኢትዮጵያ ታሪክ በርካታ ምሳሌዎች አሉት ነው። የምናወራው ስለ ትግል ነውና ስለ ህዝብን ቅስቀሳ ነውና ጀግና ስንል የትግል መሪ መሆነንም የሚያካትት ነው። የመሪነትን ሚና የተጎናጸፈ ጀግንነት ደግሞ የህዝብና የትግል መሪ መፈክሮች ፈራይ ለቅቁና የተዘበራረቁ ሆነው ከጥቅማቸው ይልቅ ጉዳቱ እንዳያስከትሉ ለተቀን ጥረት እንዲያገኙ ሳያሰልስ ጥረት የሚያደርግ ማለት ነው። ህዝብ የቀን ተቀን ኑሮውን የቤተሰብ ኃላፊነቱን እየተወጣ የህዝብን ቅስቀሳ ያቅጣጫውን እንዳይስት ባሪያነት የሚታገል ማለት ነው። ጀግና የሌለ ሀገር ህዝብ እንቅስቀሳይ ተመክሮን እንዳለ ግልባጭ የሚያደርግ ሳይሆን በቀድሚያ ከራሱ ህዝብ ትግል ተመክሮን ከወቅቱ ሁኔታ ጋር እያገናዘበ የህዝብን የትግል ግፊት የሚያዳብር ማለት ነው። የህዝብን ትግል በተለያዩ ሁኔታዎች ሊያስተናክሉ የሚችሉ ማናቸውንም ሁኔታዎች አስቀድሞ በማወቅ ህዝቡን ወቅቱ እንዲከላከል የሚቀሰቅስ ማለት ነው። ለዚህም ነው እነዚህንና ሌሎች ወቅታዊነት ባላቸው ርዕሶች ላይ ሊንጸባረቁ ወይንም ደግሞ የግዴታ መንጸባረቅ የሚገባቸውን የጀግንነት ግንዛቤዎች እንደ ሁኔታው ለወጣቱ ትውልድ ማሳወቁና እንዲገነዘባቸው ማድረግ ኃላፊነታችንና ግዴታችንን ነው የምንለው። ስለሆነም የህዝባዊ ትግል ወላፈን እንዲዳብር በሚደረገው እንቅስቃሴ ቀዝቃዛው ለማፍሰስ የሚከጅላቸው ከድርጊታቸው ቢቆጠቡ ተቃሚነቱ ለጥቂቶቹ ሳይሆን ለብዙሃኑ የሚሆነውም በዚሁ ምክንያት ነው። ይህንን ሀገራዊና ህዝባዊ ጥቅም የሚያስገኝ ምክርን ማዳመጥ ደግሞ ብልህነት እንጂ ሌላ አይደለም። በመሆኑም በበኩላችን ጊዜው ይርዘም ይጠርም ህዝቡ በወያኔ ስርዓትና ራማጆች ላይ ድልን መጎናጸፉ ላይ ቀር መንፈራገጡ ጀርባን መምለጥ እንጂ የትም አያደርስም ይላል የምንገልጸው። ማቸነፍ የማይቀር የታሪክ ሂደት ነው። ወጣቱ ትውልድ ጀግንነት የተላበሰ ትግል ማድረጉና የሚጠበቅበት ሚናውን መጫወቱም የማይቀር ነው። ይህ በህዝብ ፍላጎትና ስሜት ስኬታማ እንዲሆን ወጣቱን ማደራጀትና ያደራጁም የሚጠበቅባቸውን እንዲወጡ ከመንግስቴውን በበለጠ መሰማራት ተራቅስ ቀሳ ሳይሆን ሀገራዊ ግዴታ መሆኑን በኢትዮጵያ ጉዳይ አንቀልድም ተነስላል። ስማችን ይወክንት ልሳናችን ንቅንቅ በማለት በስፋት እየተንቀሳቀሰና በወዳጆቹ ብቻ ሳይሆን በቀናነት የማይመለከቱት እንኳን ሳይቀሩ በአድናቆት እየመሰከሩለት የሚገኘው የዛን ትውልድ አኩሪ ትግል በመንተራስ የተመሰረተው የኢትዮጵያ ህዝባዊ አብዮታዊ ፓርቲ ወጣት ክንፍ የሚያረጋግጠው ይህንኑ ነው። ለዚህም ነው ለህብረተሰባችን የጀርባ አጥንት ሆነውን ወጣት ትውልድ ብሩህ ተስፋ ራዕይ ያለው ለሀገርና ለወገኑ ራሱን አሳልፎ የሚሰጥ ጀግንነት እንዲላበስ ለማድረግ አንታክት የምንጥረው። የወክን ድንቅስቃሴና የአፋ ጥረቶች በሌላ ቦታም ፈር ያዘ እየታየ ነውና ቸርቸሩን ያስማን እንላለን።
ማን ያውራ የነበረ ክፍል 12 አምዳም ታጋይነን ባይ ድርጅቶች ፍቅሬ ክላሽኔ ብለው ሲዘፍኑ የተሰማ ቢሆንም ትግል ሰርግ ድግስ ወይም ፈንጠዝያ አይደለም። የአንድ ህዝብ የአንድ ሀገር ወደፊት እጣ የነገ መልክ ነጻነት ወይ ባርነቱ የሚወሰንበት ሊሆን የሚችል ነውና በቀላሉ ከቶ ሊታይ አይገባውም። ስለዚህም ትግል ብለው ለቄንጥና ለቧልት ለይስሙላ ለማወናበድ ያልተነሱት ሁሉ ማለትም ትግልን በሚገባ የተረዱ ሁሉ በቅድሚያ የትግላቸውን ይዘትና አቅጣጫ ይወስናሉ። ይህንንም የሚያደርጉት የሀገራቸውንና የዓለም አቀፉን ተጨባጭ ሁኔታ በተገቢው መንገድ መርምረው ማን ነው ጠላት ማን ነው ወዳጅ የሚለውን ለይተው አውቀውና የትግሉንም ስልት በሚገባ ተረድተው ነው። በተገቢው አነጋገርና አስቀምጠው ከተባለ የህብረተሰቡንና የዓለም አቀፉን ዋና ዋና ቅራኔዎች ዘርዝረው ቀዳሚውን ከተከታዩ ዋነኛውን ከመለስተኛው ሊታረቅ የሚችለውን ሊታረቅ ሊጣጣም ከማይችለው ለይተው ያስቀምጣሉ ማለት ነው። ኢህአፓ ቅራኔዎችን አያያዝ በተመለከተ ባሳለፈው ተመክሮ የተሳሳተባቸው ወቅቶች ቢኖሩም በመሰረቱ ግን የህብረተሰቡን ቅራኔ ቀደም ተከተልና ይዘት በሚገባ ተረድቶ ቅራኔዎችንም በሚገባ ይዞ ትግሉንም ሊያጣጡፍ ሞክሯል። የአፓት ግል ሲጀምር በሀገሪቷ የነበረው ዋና ቅራኔ የአጼውን ስርዓት ከሰፊው የኢትዮጵያ ህዝብ ጋር ያቃረነው በመሆኑ ድርጅቱ ሰፊውን ህዝብ በአንድ ጎራ አሰልፎ በገዢው መደብ ላይ ለማሰለፍ ፕሮግራም ተልሞ ተንቀሳቅሷል። ይህንን በሚያደርግበት ወቅትም በብሔረሰብ ልዩነትና ጭቆና ደረጃ የተከሰተውን ቅራኔ ይዘት በመረዳትም መብትን በማክበርና በጋራ በመታገል ችግሩን ማስወገድ ይቻላል የሚል አቋሙን አስተጋብቷል። በዚህም የተነሳ የብሔረሰብ ቅራኔ የማይታረቅና በመገንጠል ብቻ ሊፈታ የሚችል ነው ብሎ ፕሮግራም ካሰራጨው የወያኔ ድርጅት ጋር ቅራኔ ገባ። ይህም ቢሆን የተከሰተውን ልዩነት በውይይትና በሰላም እንፈታለን በሚል እምነት በወያኔ ላይ በጦር ሳይዘምት ቆይቶ ከትግራይ ካልወጣችሁ ባይ ለነበረው ወያኔ ጊዜ ሰጠው። ወያኔም በዚያ ሳይወሰን በወንዝ ማዶ አጋሮቹ ተደግፎ በኢሃፓ ሰራዊት ላይ ጦርነት አወጀ። በዚህ ወቅትም ሆነ ቀደም ብሎ ድርጅቱ ከልዩ ልዩ ኃይሎች ጋር በማበረና ተግባብቶ ተቻችሎ ለመስራት እየጣረ ነበር። ወያኔም ቢሆን ያቀረበው አማራጭ በፓርቲ ደረጃ በሪዮትና ፕሮግራም ከተስማማን ውህደት አሊያም የጋራ ግንባር ይህ ካልሆነ ደግሞ ዝቅ ባለ ትብብር ተወስኖ መቻቻል የሚል እንደነበርም ታሪክ ያስታውሳል። ዛሬ ታሪክን መጋጠባ ማጅራት የሚመቱ ኢህአፓ እኔ ብቻ እንጂ ሌላው ድርጅት ይጥፋ ባይ ነበር ብለው ቢቀጥፉ ድርጅቱ አቋሙ ይህ እንዳልነበር ሐቅ ነው። የደርግ የህብረት ጥሪ በተሰራጨም ጊዜ ኢህአፓ የሰጠው መልስ ሁሉን ድርጅቶች ወያኔንም ጭምር እና የሲቪክ ማህበራትን ያቀፈ ሂደት መሆን አለበት የሚል ነበር። ኢህአፓ በጎንና ለብቻው ከደርግ ተደራድሮ ጥቅማ ጥቅም ሊያሳድድና ሌሎችን ድርጅቶች ሊጎዳ በፍጹም አልጣረም። እንግባባ አሊያም እንቻቻል ብሎ ሁሉን ድርጅቶች ቀረበ እንጂ ጉልበት አለኝ ባለበት ድርጅቶችን ሊወጋ አልተነሳም። ከመኢሶንም ጋር ቢሆን በአዲስ አበባ የሚስጥር ውይይቶችን አካሂዶ ነበር። ኢህአፓ በፕሮግራሙ በሰላም ለመታገል ፍላጎቱን አስፍሮ እንደነበር የሚታወስ ሲሆን ደርግና አጋሮቹ ጦርነት አውጀው እስኪዘምቱበት ድረስ ቅራኔን አባብሰው ጥይት መተኮስ ላይ አልተሰማራም ነበር። የሌላ ሊደበቅ የማይችል ሐቅ ነው። ቅራኔን በሚገባ ለመያዝ ቅራኔዎች ማውጣት ያስፈልጋል። ወዳጅና ጠላትን ያለየ ትግል በሸክላ ድስት መሰባበር ደንብሮ ገደል እንደገባ በሬ ይሆናል። ወዳጁን ይመታል፣ ጠላቱን ያቀፋል፣ ትግሉን ባፍጢም ይደፋል። ወያኔ የብሔረሰቦች ቅራኔ ዋና ነው ሲል ህዝቡን እርስ በርስ በማጋጨትና አማራ በሚለው ህዝብ ላይ ደግሞ ጥላቻን በመፍጠር ትግልንም ሀገርንም ጎርቷል። በየካቲት አብዮት ጊዜ ኢያፓንና መኢሶንን ሊለያዩ ያበቁት ጠላት ማን ነው በሚለው ላይ ነው። ኢያፓ የምርጥ መኮንኖች አገዛዝ የህዝብ ጠላት ነው፣ ወርዶ በህዝባዊ ጊዜያዊ መንግስት መተካት አለበት ሲል፣ መኢሶንና ሌሎች ደግሞ ይህ አገዛዝ በሂስ እየተወቀሰ ሊደገፍ የሚገባው ነው ብለው ነበር። ወደ ወያኔ ስንመለስ ህዝብንም ሀገርንም ጠላት ብለው ፈርጀው ያካሄዱ ትግል ለባዕድ ጠላቶች ሳይቀር በር ከፍቶና መዘዝ አስከትሎ ነው ሀገሪቷን ሊያወድም እየተፈታተነ እያለ መሆኑን እንገነዘባለን። በወያኔ ወይም ዛሬ ይበልጥ ጠቦና ከስሞ የመለስ ቡድን በሚባለውና በኢትዮጵያ ህዝብ መሃል ያለውን መሰረታዊና ዋና ቅራኔ ዛሬ መካድ ወይም አላይ ማለት ከቶ አይቻልም። በሁሉም መስክ ከህዝብ ተጻሮ በዝባጅና ጨቋኝ ሆኖ ለሀገር ህልውና አደጋ ሆኖ የህዝብ መብት አፋኝ ሆኖ ያለው ይህ የመለስ አገዛዝ ነው። ኢትዮጵያ አንድነቷና ህልውናዋ ተጠብቆ ህዝቧ የዲሞክራሲና የመብት ባለቤት ሆኖ እንዳይገኝ እንቅፋት የሆነው ይኸው የወያኔ አገዛዝ ነው። ስለዚህ ከዚህ አገዛዝ ጋር ህዝብ ያለው ቅራኔ ዋና በመሆኑ ህዝብ በአንድ በኩል አገዛዙ ጽፍሮቹ በሌላ በኩል ሆኖ ለሞት ሽረት ትግል ተፋጠው ይገኛሉ። ይህ መሰረታዊ ሀቅ መገንዘብ አቅቷቸው ተስኗቸው ወይም ያ መከረኛ ሆድ ጋርዷቸው አገዛዙ ወዳጅ ነው የሚሉ ካሉ የቅራኔ አፈረጃጀትን ሀሁ መማር የሚኖርባቸው ይሆናሉ። አገዛዙ ከነጭፍሮቹ በተቃራኒው ጎራ ሲመደብ ሌላው ህዝብ በሞላ ጎደል በወዳጅ ደረጃ የሚፈረጅ ነውና በመሃሉ ያሉትን ወያኔዎች በመለስተኛ ደረጃ ይዞ በአግባብና በሰላም ለመፍታት መጣር ያሻል ማለት ነው። አንዳንድ ድርጅቶች ግን ለራሳቸው ተቃዋሚ የሚለውን ስም ቢሰጡም የሟች መለስን አገዛዝ በተመለከተ ያላቸው ግንዛቤ የተሳሳተ ከመሆኑም በላይ ከሌሎች ተቃዋሚ ድርጅቶች ጋር ያላቸውን ልዩነት በተመለከተም እያካሄዱ ያሉት ዘመቻ መለስተኛውን ቅራኔ ወደ ከፍተኛ ደረጃ የሚወስድ ነው። ይህ ልዩነት በሚገባ መያዝ አለመቻል በህብረት ጥረቱ ላይ ያስከተለው መዘዝም ያየነው ነው። አለወቅቱና አላግባብም ወደ ታሪክ መለስ ብለው የፈረደበትን ኢያፓ ነጋ ጠባ በመወንጀልና ያጸያፊ ዘመቻቸውም ኢላማ በማድረግ የሚንቀሳቀሱትም እየፈጸሙ ያሉት ይህንኑ ስህተት ነው። ኢያፓ በውስጡ የተከሰቱ ችግሮችንም ከሞላ ጎደል በአግባቡ በመያዙ ዛሬ ከአገዛዙ ጎን ቆመው ሊከሱት የሚጥሩትንም ቢሆን ተቃወማችሁ ብሎ ሳይገላቸው በሰላም ያሰናበታቸው ናቸው። ኢያፓ መታገል ያልፈለገንና በቃኝ ያለን አባሉን እንደ ወያኔ እያሰረ የሚገድል ድርጅት ሳይሆን የሚያሰናብት እንደነበርም ይታወቃል። በአንድ ወቅት ለቀውት በሌላ ወቅት ተመልሰው የሚቀላቀሉትም ጥቂት እንዳልሆኑም የታየ ነው። በሌላ በኩል ደግሞ ኢያፓ በዋናው ጸረ ህዝብ ኃይል ላይ በማተኮር ከሌሎች ድርጅቶች ጋር ያለፉትንና ወይም መለስተኛ የሆኑ ቅራኔዎችን በመተው የጋራ ትግልን ጠቃሚነት በማስረዳት ህብረት ብሎ ሲጥር አመታት አልፈዋል። ኢዴሃቅ አንድ ምሳሌ ነው። እዚያም ለጥቆ ከጊዮኑ ጉባኤ ለበቃው ሂደት ዋና ተሳታፊ ነበር። ኢዴሃህን ለመመስረት በተደረገው ጥረትም ጉልህ ሚና ነበረው። የሌሎች ድርጅቶች ደጋፊዎች ነን ወይም ሁሉን አዋቂ ረዳትም ሙሉ ፕሮፌሰሮች ነን ያሉት ሁሉ ሲረባረቡበት በቀድሞ አገዛዝ ሽብርና ወንጀል ተሳትፈው ያፈሰሱት ደም እየኮረኮረ የሚያስጮኋቸው ሁሉ በራዲዮና በየጋዜጣው ቢዘምቱበትም ከህብረቱ አልራቀም። ሌሎች ድርጅቶች ያረቀቁትን ያመኑበትን የትግል ሰነድ ፕሮግራም እንዲሁ ስልት ተቀብሎ ማን ትልቅ ማን ትንሽ ሳይል በኩል ከሌሎች ጋር ህብረት መሰረተ እንጂ አልሸሸም። ከህብረቱ የወጡና በድርጊታቸው ለመለስ ቡድን የጠቀሙ እናማን እንደሆኑ ህዝብ ጠንቅቆ የሚያውቀው ጉዳይ ነው። ነጋ ጠባ ግን ለንቀፋቱም ለንግድ ኪሳራውም ለገጠመኙ ሁሉ ኢያፓ ላይ ማላከኩ የሚያዋጣ አልሆነም አልነበረም። ቀደም ካለው ጊዜ ጀምሮ ቢሆን ኢያፓ ሲበዛበት ይከላከላል እንጂ በተዘመተበት ቁጥር አጠፋውን ልስጥ ብሎ አይደክምም። በዚህ በኩል ይንቃል ቢባል ክሱን ይቀበላል። የህዝብ ጣላት የሆነን ኃይል እንደወዳጅ ስለቆጠረው ብቻ ጠባዩ አይቀየርም። የመለስ ዜናዊ አገዛዝ ይውረድ ይውደም ለምን አላችሁ የሚሉን ክፍሎች እነሱ በተለሳለሱ ቁጥር አገዛዙ መቆርፈዱን የሚቀንስ እየመሰላቸው ነው። ይደግሞ ስህተትና ሊሆን የማይችል ነው። የቅራኔን ይዘት ማውቁ ለትግልም አቅጣጫና ይዘት ወሳኝ ነው። ለወዳጅ እንጂ ለጠላት ሎሚ አይያዝም። መንግስቱ ኃይለ ማርያም ለወዳጁ እሳት ይዟል በእጁ ይባል የነበረው የሚያሳየው አምባገነኑ ወዳጆቹን ማወቅ ተስኖት ግራ ቀኙን አጥፍቶ ለውድቀቱ ራሱን ድልድል እንደሰራ ነው። ኢሳያስ አፈወርቂም ወዳጅና ጠላት መለየት አቅቶት ነው ከዋና ሎሌው ከመለስ ዜናዊ ጋር ሊጣላ የበቃው። ይህ የገዢዎች ስህተት ለትግላችን ጥሩ መሆኑ ባይካድም ዋናው ትኩረታችን በራሳችን አካሄድና የትግል ፈር በመሆኑ ዋናውን ቅሬታ ከመለስተኛው እንዳናማታ መጠንቀቅ ወሳኝ ነው። በብሔረሰቦች ማል ያለውን ሁኔታ የመለስ ቡድን እያረገበ ህዝቡን ለመከፋፈልና በመጨረሻም ሀገሪቷን ለመበታተን እየጣረ ነው። የሀገሪቷን አንድነትና የህዝቧን አብሮ መኖር የሚመኙ ክፍሎች ይህንኑ ያገዛዙን ርጉም ስምሪት ሊያጅቡ አይጠበቅባቸው። የኦሮሞ ህዝብ መብት ተቆርቋሪ ነን ብለው የሚታተሙ አንዳንድ ጋዜጦች ሆኑ የተደራጁ ክፍሎች ያላቸው አቋም አገዛዙ የሚረዳና ህዝብን የሚያቃርን መሆኑን ከዚህ በፊትም የተከስነው ነው። የኦሮሞ ሆነ የሌሎች መብት ተነፈግን የሚል ህዝብ ጣላቱ አገዛዙ እንጂ ሌላው ህዝብ አይደለም። በህዝብ ላይ ከመደርሰው በደልና ጭቆና ተጠቅመው የበለጸገ የአማራ ህዝብ አልነበረም። ዛሬም ከመለስ ቡድን ዘረፋና ግፍ የትግራይ ሰፊ ህዝብ ተጠቃሚ ተደርጎ ተወስዶ በተናጠል ሊፈረጅ አይችልም። ይህ መሳት ለነመለስ መጥቀምና የህዝብን ትግል በከፍተኛ ደረጃ መጉዳት ነው። የጭቆና መወገድ ዲሞክራሲን ማስፈን ግድ ይላል እንጂ በሆነ ህዝብ ላይ በጅምላ በጥላቻ መዝመትን አይጠይቅም። ቅራኔ በሁሉም ህብረተሰብ የሚከሰትና ለድገትም አስፈላጊ የሆነ ነው። ቅራኔ በመከሰቱ መደናገጥ አይገባም። ድርጅቶች ማል ፍክክርና ቅራኔ መኖሩ የሚጠበቅ ነው። ይህ ቅራኔ በሚገባ ሳይያዝ ቀርቶ አጣጫ ከሳተ ወይም ሚዛኑ ከከበደ ያኔ በርግጥም ስህተት ተፈጽሟል ማለት እንችላለን። ኢሃፓ የሌሎችን ድርጅቶች መኖር አይቃወምም። በአገራችን ድርጅቶች በሁለት ሶስት ይወሰኑ የሚል አጓጉል ጸረ ዴሞክራሲ አቋምም ሲያስተጋባ አይሰማም። ድርጅቶች ኖረው በህዝብ ድጋፍ ይፋፋሉ፣ በድጋፍ ማጣት ደግሞ ጫጭተው ይጠፋሉ ብሎ ያምናል። ለአቋሙ እንደሚከራከረው ሁሉ ሌሎችም ለፕሮግራማቸው መቆማቸውን በጸጋ የሚቀበለው ጉዳይ ነው። ፕሮግራም ይሻላል ብሎ ማለት ደግሞ መብቱና የሚጠበቅ ነው። ከራሱ ፕሮግራም ባሻገር ደግሞ ለጋራ ትግል ሲል በጋራ ለተቀበለው የትግል ፕሮግራም ይቆማል። ሌሎችም ባመኑበት የመሰለፍ የመቆም መብታቸውን ያከብራል። መደረግ ያለበትን የሐሳብ ፍጭት ሆነ ትግል ሲያካሂድም እንደ ቆሰለ አውሬ ሁሉን ለመንከስ በመነሳት ሳይሆን በስነ ስርዓት ነው። የህዝብ ትግል ይጎዳል ባለበት ጉዳቱ ከየት እንደሚመጣ ማስረዳትና ህዝብን ጠንቀቅ እንበል ማለት ግዴታው ነው። ተግባሩን የተከታተሉ ሁሉ ሊረዱ እንደሚችሉት በቀይ ሽብር ዘመን ወንጀል የፈጸሙበትን ሳይቀር በቁርሾ ዛሬ ካልተፋረድኩ ብሎ ሳያወግዝ ለዛሬው ጸረ ወያኔ ትግል ህብረት እንቅፋት ሊሆን የሚችለውን ሁሉ በማስቀደም ጋሬጣዎችን አልዘረጋም። እነዚህ ክፍሎች ግን የሌባ አይነት ደረቅ ሆነው ተመለሰው ኢሃፓን ሊከሱ ሊወነጅሉ ሲነሱና ሲያበዙትም ማሳሰቢያ ሰጥቷቸዋል። ትኩረታችንን ከዋናው ኢላማ ወደ ሌላ ማዞር ያገዳዙ ፍላጎትና የሰርጎ ገቦች ስራ ሲሆን ይህንን ባለመረዳት ሆነ ይሁነኝ ብለው ፍሬ ቢስ ንትርክና ግጭትን የሚያራግቡ ክፍሎች በተጨባጭ ያገዳዙ ጀሌዎች ናቸው ቢባል ስህተት አይሆንም። በአገራችን ዛሬ ዋናው ቅራኔ ህዝብን እርስ በርሱ የሚያጋጨው አይደለም። በድርጅቶች መሃል ያለው ቅራኔም አይደለም። በልዩ ልዩ ሪዮታ ዓለሞች መሃል ያለ ቅራኔ አይደለም። የህብረተሰባችን ችግሮች ሁሉ እንዲፈቱ ከተፈለገ ዋናው መፈታት ያለበት ቅራኔ የወያኔ አገዛዝ ከኢትዮጵያ ህዝብ ጋር ያለው ቅራኔ ነው። የቅራኔ ካልተፈታ ሌሎች ቅራኔዎች ሊፈቱ አይችሉም። ለምሳሌ ህዝብን ከባድ ጠላቶች ጋር የሚያቃርነው አለ። ይህንን ለመፍታት ወይም የኢትዮጵያን ሉዓላዊነት ለማስከበር በቅድሚያ ሉዓላዊነቷን የሚያስደፍረውን አገዛዝ ማስወገድ ያስፈልጋል። በየረሰቦች የመብት ያለ ይላሉ። ዴሞክራሲ እንዲሰፍንና እኩልነት እንዲረጋገጥ ጫቋኙና ጠባቡ አገዛዝ መወገድ አለበት ወዘተ ወዘተ። በመጀመሪያ መቀመጫዬን አለች ዝንጀሮ እንደተባለው መጀመሪያ የስልጣኑን ጥያቄ መመለስና ስልጣኑን ወደ ህዝብ እጅ መመለስ ያሻል። ይህ ደግሞ በአገዛዙ ፈቃድ የሚሆን አይደለም። ለአጼው ለበርካታ አመታት አቤቱታ ቀርቦ ምክርም ተለግሶ ነበር። ተገቢውን ምክር የሰጣቸው አብዮት ነው። እብሪተኛው መንግስቱ ጣውትነት ከጃጅሎት ስለነበር በሰው የሚመከር ባለመሆኑ ያው በህዝብ ትግል ውርደቱን ተከናንቦ ተሰዷል። ወያኔንም እንመክራለን። የኛ ወገን ነው፣ ያዳምጠናል፣ ብልህ ነው፣ ይገባዋል፣ ከሻቢያ ተጣልቶ ኢትዮጵያን ወዷል ወዘተ ወዘተ ያሉ ደግሞ ብዙዎች ነበሩ ናቸው። ወያኔ ግን ወይ ፍንክች ከጸረ ኢትዮጵያ ትልሜ ወይ ንቅንቅ ብሎ ባዳ ቆነው የሀገር ማፍረስ አባዜ እንደቀጠለ ነው። ተመክሮ ወይም በውዴታ የሚለወጥ ላለመሆኑ በምርጫው ዙሪያ የተካሄደውና የተካሄደ ያለው ሌላ ምስክር ነው። ወያኔዎች ሊመከሩ የሚችሉት ንቅንቆ በሚጥላቸውና በሚያሯሩጣቸው የህዝብ አመጽ ብቻ ነው። ሌላ መንገድ የለም። በኖረና በደስታ በተቀበልነው ነበር፣ ግን የለም፣ አይኖርምም። ቅራኔው መሰረታዊና የማይታረቅ ነው። ወይ ህዝብ ያሸንፋል ወይም የመለስ ቡድን አሸንፎ ይቀጥላል። ግብግቡ ደግሞ የሟች መለስ አምባገነናዊ ቡድን አሸናፊነት ከወዲሁ በተረጋገጠበት ምርጫ ተብዬ ዙሪያ አይደለም። የወያኔን አገዛዝ ማቸነፍ ስንል ከስልጣን አስወግዶ በህዝባዊ መንግስት በዲሞክራሲያዊ መንግስት መተካት ማለታችን ነው። መሰረታዊውን ቅራኔ በትግልና በድል መፍታት ማለታችን ነው። ለዚህ ነው መለስተኛ ቅራኔዎችን በልክና በአግባብ ይዘን በህብረት ትግል አገዛዙን ለማስወገድ እንታገል ሲል ኢሃፓ ጥሪ የሚያደርገው።
Let's not say it again.